ዶክተር ጌታቸው የተሳሳቱ መረጃዎችና ባንዳንድ ዓለም አቀፍ ተቋማትና ሀገራት ዘንድም ያለ የተዛባ አመለካከት ብለዋልና እንደዛ አይነት ነገሮች ገጥመውታል። አሁን በኢትዮጵያ ያለው ሁኔታ በተለይ በትግራይ ክልል የተካሄደው መንግስት ህግ ማስከበር ዘመቻ ብሎ የሚጠራው ማለት ነው መገለጫው ምንድነው? የተሳሳቱ መረጃዎች ለመኖራቸውና የተዛባ አመለካከት ለማጋጠሙ
በጣም ብዙ ምሳሌዎችን ማንሳት ይቻላል። ከሚዲያ ከውጪ ትልልቅ ከሚባሉ ሚዲያዎች፣ ተጽዕኖ ፈጣሪ ከሚባሉ ግለሰቦች፣ አውሮፓን ጨምሮ ከአሜሪካ መንግስት ባለስልጣናት የሚነገሩት የሚሰጡት መግለጫዎች እና አስተያየቶችን ስንመለከት በጣም አሳሳቢ የሆኑ መግለጫዎች ናቸው። ሚዛን የጠበቁ ኢትዮጵያን እንደ ሉዓላዊ አገር እና ደግሞ በአገሪቷ ውስጥ የተከሰተን ችግር ለመፍታት እንደሚሞክር ሉዓላዊ አገር ሳይሆን እንደፈለጉ በሚያዙት አይነት አገር ወይም አካባቢ ሊባል ይችላል እና የመንግስትን ከህወሓት ቡድን ጋራ አንድ አይነት ሌብል ላይ የማስቀመጥና ሁለቱን እንደ እኩል አካላት የማየትና የመዳኘት የሚመስል መግለጫዎች ነው የሚሰጡት። ለምሳሌ አሁን በቅርብ ጊዜ በአሜሪካው የውጭ ጉዳይ ሚኒስትር የተሰጠውን መግለጫ ከተባሉት ውስጥ አንዱን ብንመለከት ግጭት ይቁም የሚል ስቴትመንት አለው። ግጭት ይቁም እንግዲህ የሚባለው ሁለት እኩል የሆኑ ተቃራኒ አካላት የሚያደርጉትን ግጭት እንዲቆም እንደመጠየቅ የሚታይ ነው። እንግዲህ የተባለው ህግ የማስከበር ስርዓት በአንድ ሀገር ውስጥ ለመንግስት ተገዢ ያልሆነ ቡድን በጣም በረጅም በታሪክ በታየው በዚህ ባለፈው አንድ አመት ሁለት አመት ባየ ነው መንግስትን ማፍረስ የሚፈልግ ቡድን ላይ የሚወሰድን የህግ እርምጃ እንደ ሆስቲሊቲ በማየት ወይም እንደ ግጭት በማየት ግጭቱ ይቁም የሚል መግለጫ በመንግስት ባለስልጣን በኩል መስጠቱ እንግዲህ ያለውን ችግር የሚያሳይ ነው። አንድም ወይ በመንግስት በኩል የሚደረገው የተያዘው እውነተኛ ትክክለኛ እርምጃ በደንብ ያልታወቀ መሆኑን ወይ የሚያሳይ ነው፣ ወይም ደግሞ በዛ በኩል ያለው ባልታወቀ ምክንያት እጅግ በጣም ጠንከር ያለ ወኪሎች እና ተናጋሪዎች በዛ በኩል ያሉ መሆኑን የሚያሳይ ነው እና የተዛባ መረጃ፣ ሚዛናዊ ያልሆነ መረጃ የሚሰጥ መሆኑን በጣም በሰፊው በተለያየ መንገድ ማየት ይቻላል። ያልተረጋገጡ መረጃዎችን ይዞ መውጣት፣ እንደገና የዓለም አቀፍ ተቋማት የሀገሮች ትኩረት መሆን የሚገባው ሰብአዊ መብት እንዳይጣስ፣ የተጎዱ የህብረተሰብ ክፍሎች እርዳታ ለሚፈልጉ እርዳታ እንዲደርስ፣ ይህንን ኒውትራል ኦብጀክቲቭ በሆነ መንገድ ይህንን ፋሲሊቴት ለማድረግ መሞከር እንጂ በተለያየ መንገድ ለምሳሌ አሁን የሚፈለጉ ግለሰቦችን አመሳስሎ ለማሸሽ መሞከር፣ እነዚህ በጣም ከአንድም ሁለት ጊዜ የታዩ ድርጊቶች ናቸው እና ይሄ ስንመለከት፣ በሌላ በኩል ደግሞ ህወሓት ግን የሚደረገውን ተጽዕኖ የሚደረጉትን ጥፋቶች ሰው ህይወት ላይ የሚደረጉትም በንብረት ላይ የሚደረጉትም የተለያዩ በጣም መጥፎ የሆኑ ድርጊቶች፣ አስነዋሪ ድርጊቶች በምንም መልኩ ያለማንሳት እነዚህ የህወሓትን ቡድን ደግፈው የሚናገሩ በሚንቀሳቀሱ አካላት በኩል እነዚህ ሌላ ወገን ግልጽ የሆኑ በጣም አስነዋሪ ድርጊቶች ለምሳሌ በቅርብ ጊዜ ተማሪዎች ተገለዋል፣ እርዳታ የሚያደርሱ ሾፌሮች ተገለዋል። እነዚህ ምንድን ነው እየተካሄደ ያለው? በዛ በኩል ምንም የጦርነት ታርጌት ያልሆኑ ሰዎችም ላይ እርምጃ ሲወሰድ ይሄ አሳሳቢ መሆን አለበት እና እነዚህ ሁሉ በምንም መልኩ ሲጠቀሱ ሲነገሩ አይሰማም በዛ ወገን ባለው እና እነዚህን እና የመሳሰሉትን ስንመለከት የተዛባ እና ገለልተኛ ያልሆነ አመለካከት ያለ መሆኑን ያሳውቃል። በጥቂት ግለሰቦች ብቻ ሳይሆን በተቋማት፣ በሚዲያዎች እና መንግስታትን በሚወክሉ ሰዎች በኩልም እንደዚህ አይነት ችግር ማስተዋል ይቻላል።
ሰሞኑን በኢትዮጵያ መንግስት የወጣው መግለጫ በትግራይ ክልል ካለው የሰብአዊ መብት ሁኔታ አንጻር ተሰሩ የተባሉ ስራዎችም የተብራሩበት ነው። መንግስት ህወሓት በጀመረው ግጭት ውስጥ የተከሰቱ የሰብአዊ መብት ጥሰቶችን ለመቅረፍ ተጨባጭ እርምጃዎችን ወስዷል ይላል መግለጫው። የመጀመሪያው ዋና የሰብአዊ መብት ጥሰትና የጭካኔ ተግባር በማይካድራ የተፈጸመው መሆኑንም ገልጿል። የአዲስ አበባ ዩኒቨርሲቲው ዶክተር ጌታቸው አሰፋ እንደሚሉት ይህ የማይካድራ ግድያ የአሰቃቂነቱን ያህል በዓለም አቀፍ ተቋማት፣ አገራትና የመገናኛ ብዙሀን በበቂ ሁኔታ አይጠቀስም። ምክንያቱ ደግሞ የወገንተኝነት ችግር ነው ባይ ናቸው።
እንዲያው ቢጠቀስም በጣም በአጭር እንደው ከማለፍ ውጭ እንደው ሲሪየስሊ ያንን የሚያክል ታልሞበት የተካሄደ ጭፍጨፋ ከሚወሩት በእነሱ በኩል ከሚነሱ መረጃዎች ከሚሰጡት ተደረጉ ከሚባሉት ማስረጃ ሳይኖራቸው ከሚነገሩት ድርጊቶች አኳያ ስናነጻጽረው እጅግ በጣም የሚያስደንቅ ነው እና ይሄ አይ ቲንክ በጣም ከፍተኛው ማሳያ ይመስለኛል። ይሄንን በምናይበት ጊዜ የሚወጡት መረጃዎች እንደው ማስረጃ አላቸው ወይ የሚል ማጣራት የሚደረግበት አይደለም። ለምሳሌ አንድ አሁን በቅርብ ሰሞኑን እየተነሳ ያለው የዘር ማጽዳት ድርጊት እየተፈጸመ ነው በመንግስት የሚል ይሄንን በምመለከት ምን ማስረጃ አለ? ይሄ ቀደም ሲል እንግዲህ ይደረጉ የነበሩ ችግሮችን እንደው ትተን አሁን በዚህ በሁለት ሶስት ወር ውስጥ እንደዚህ አይነት ርግጃ ተወስዳለ አልተወሰደም የሚለው ምንም መረጃ ሳይኖር በፍጹም የማይታመን ነገር እንደሆነ ግልጽ ነው። እንዲህ ሊደረግ እንደማይችል እና ይሄንን በሚመለከት ምንም መረጃ ሳይኖር እንዲህ ያለ በጣም አስከፊ የሆነ ነገር ሪፖርት ማድረግ አንድም ለሀገሩ ሰላም በጥራሽ የማያስቡ መሆኑን የሚያሳይ ነው። የሚደግፉትን ቡድን ፍላጎት ብቻ እድሜ ማራዘም ብቻ ኢንተረስታቸው እንደሆነ የሚያሳይ ነው። ሁለተኛ በዚህ የሆነውን የማስረጃ መኖር አለመኖር እንኳን ሳያጣሩ የሚደረጉ ዘመቻዎች ስለሆኑ እዚህ በጣም በሰፊው በማስረጃ የተደገፈው የማይካድራው ጭፍጨፋ በሲሪየስሊ ታይቶ ከዚህ ተነስቶ ደግሞ ይሄ ቡድን የሚያወራቸውን የሚገልጻቸውን ነገሮች ጥያቄ ውስጥ ማስገባት አለመቻሉ አሳሳቢ ነው እና ቀደም ሲል ያነሳነውን እንግዲህ የበለጸኝነት ችግር በጣም የሚያስረግጥ ይመስለኛል።
በሌላ በኩል ግን ዶክተር ጌታቸው የሰብአዊ መብት ጥሰቶች በሚደርሰውም ገልጸውታል። የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ አንዳንድ አካላት በክልሉ ያሉ የሰብአዊ መብት ጥሰቶች ትኩረት ተሰጥቷቸው በመንግስት ሊፈቱ እንደሚገባ ሊጣሩ እንደሚገባም ያሳስባሉ እና እዚህ ላይ የመንግስት እርምጃ ምን መሆን አለበት? ከዚህ ረገድ በመንግስት ላይ እየተሰነዘረ ያለውን ወቀሳ እንዴት ያዩታል እርስዎ?
ለተለው መቃም ተደቢ ጥያቄ ተደቢ ሐሳብ ነው ይሄ። አንድ እንግዲህ መንግስት ድክመት የሚመስለኝ በሚዲያው በኩል ያለውን ሚስ ኢንፎርሜሽን ሲኖር፣ የተሳሳተ መረጃ ሲኖር እዚህም ሀገር ያሉት ውጭ ሀገር ያሉትም ኤምባሲዎች በምዕራብ አውሮፓ በአሜሪካ ያሉት ኤምባሲዎች ተገቢውን የሆነ ክትትል አድርገው አጸፋዊ መግለጫ መስጠት መረጃ መስጠት ድክመት አለ። ይሄ ትልቅ ችግር ነው። ሁለተኛ መንግስት የተወሰኑት እነዚህ በየአካባቢው ተፈጥረው የሚባሉ የሰመጡ ጥሰቶች መኖር አለመኖራቸው በመረጃ አረጋግጠው በፍጥነት ተገቢውን መረጃ መስጠት ይኖርበታል። ችግር የፈጠሩ መብት ጣሱ የተለያዩ አካላት መኖራቸውም አምኖ እነዚህ ላይ እርምጃ ውስጥ ያለው የጠፋ ነገር የለም ወይ አለ የሚለውን መተማመኛ መስጠት አለበት። ስለዚህ አሁን በየአካባቢው አንዳንድ እውነትነት ያላቸው የመብት ጥሰቶች ሊኖሩ ይችላሉ። እነሱ በፍጥነት መስተካከላቸው መብት በጣሱት የመንግስት አካላት ላይ እርምጃ መወሰዱን መግለጽ ይኖርበታል መንግስት። እና በዚህ በኩል ክፍተት ያለ ይመስለኛል። የተባሉት ነገሮች በዛ ስኬል ያልተደረጉ መሆኑን ማሳየት መቻል አለበት መንግስት። እና ስለዚህ ይሄ ከፍተኛ የሆነ መረጃ ግብግብ ባለበት ጊዜ እንዲያው በፈለጉ ጊዜ በወር በምናምን አንድ ጊዜ ብቅ ብሎ መግለጫ መስጠት ሳይሆን በየቦታው በየቀበሌው ተከሰተ የተባለውን ነገር እዛ ደርሶ አረጋግጦ ይሄ ውሸት ነው ይሄ ትክክል አይደለም የሚል ትክክለኛ መረጃ ለመስጠት የተለያዩ የመንግስት አካላት ስራቸውን መስራት ይኖርባቸዋል። እና በህዝቡም ላይ ጥርጣሬ ይፈጥራል። አሁን ተደጋግሞ የሚነሳው የአክሱም ያደረገ የተባለው ጭፍጨፋ ስናይ ተደርጓል አልተደረገም የሚለውን መንግስት ክዷል። ያንን በበቂ ማስረጃ ለማሳየት ለምን አይሞክርም? እርምጃ ለምን አይወስድም? ለምን አይንቀሳቀስም የሚለው ያሳስባል። ስለዚህ በዚህ በኩል በመንግስት በኩል ችግሮች ካሉ ችግሮቹ መታረማቸው ማሳየት አለበት። ውሸት ከሆኑ ደግሞ በራሱ አጣርቶ ትክክለኛውን ነገር ለህዝብ ለዓለም መግለጽ ይኖርበታል። እና በዚህ በኩል ያለው ድክመት መሻሻል ይኖርበታል።
ከዚህ ጋር ተያይዞ ለምሳሌ በአካባቢው የተለያዩ የታጠቁ ኃይሎች ይንቀሳቀሳሉ፣ ግልጽ መረጃ ከመንግስት እየተሰጠ አይደለም፣ መንግስት በጉዳዩ ላይም አጣዳፊ እርምጃ እየወሰደ አይደለም የሚሉ ወቀሳዎችም ጭምር ነው እንግዲህ በመንግስት ላይ የሚሰነዘሩት። እርስዎም እንደሚያውቁ ጊዜያዊ አስተዳደሩን ጨምሮም ሌሎች አካላትም የኤርትራን ወታደሮች ጨምሮ የተለያዩ ኃይሎች አሉ በስፍራው የሚሉትን መረጃዎች ጨምሮ ማለት ነው። እና እነዚህን ሁኔታዎች ከማጥራት አንጻር በመንግስት በኩል ፈጣን እርምጃ ተወስዷል ብለው ያምናሉ?
አዎ፣ እሱ አሁን ቅድም ካልኩት ጋር የሚያያዝ ነው። በቂ እርምጃ የተወሰደ አይመስለኝም። በቂ የሆነ እንደሆነ ሰውን የሚያሳምን ነገር የተደረገ አይመስለኝም። የመቀዛቀዝ ነገርም ይታያል ይመስለኛል። አሁን በጦርነቱ ጊዜ ከነበረው በፍጥነት የመጓዝ ሁኔታ እርግጥ አስቸጋሪነት አለው። ይሄ ፓርት አስቸጋሪነት አለው። በየቦታው የተደበቁ የተለያዩ የታጠቁ ኃይሎች አሉ። ችግር መፍጠራቸው አይቀርም መንግስት ላይ ግን በቂ ትኩረት አሁን ችግሩን እያዩ የበለጠ የሰው ኃይል መመደብ፣ የበለጠ ስትራቴጂ መንደፍ፣ የበለጠ እቅድ ማውጣት ያስፈልጋል። እና በዚህ ረገድ ከችግሩ ቀድሞ መገኘት የበለጠ ራስን ማዘጋጀት የሚያስፈልገው ይመስለኛል። እና ዞሮ ዞሮ ትክክለኛ የሆነ መረጃ መስጠት የሚያስፈልግ ይመስለኛል። ከኤርትራ ወታደሮች በሁኔታ ጋር ተያይዞ የሚነሳው የሚያሳስብ ጉዳይ ነው። እኔንም ማናችንም የሚያሳስብ ጉዳይ ነው። በእነዚህ ወታደሮች የተደረጉ የተባሉት የመብት ጥሰቶች አይኖሩም ብሎ መንግስት የተከራከረ ነው። ይህን ማሳየት አለበት ይመስለኛል። እና በዛ ረገድ በጭፍን ወይም በደምሳሳው ከመካድ ባለፈ በበቂ ሁኔታ የተሰጠ መረጃ የለምና አይ ቲንክ ይሄ በሁለት ሀገሮች መካከል ያለ ሁኔታ ነው። ነገር ግን በህዝብ ላይ በዜጎች ላይ በውጭ ወታደሮች ሀገር ውስጥ ካሉ በእነሱ በዜጎች ላይ ጥቃት ሊፈጸም ችግር ሊፈጠር በፍጹም አይገባም። ይሄ በምንም ተአምር ኢትዮጵያውያን የማይቀበሉት ነገር ነው። ስለዚህ መንግስት ይሄን ችላ ሊለው አይገባምና ይሄ ነገር ችግር የሌለ መሆኑን ማሳየት ይኖርበታል። መንግስት ችግር ካለ ደግሞ መታረም ይኖርበታል። በውጭ ሀገር ዜጎች በተለይም በውጭ ሀገር ወታደሮች በኢትዮጵያውያን ላይ ጥቃት የሚፈጸም ከሆነ ይሄ በጣም በጣም ከፍተኛ በደል ስለሆነ ይሄ ቶለሬት የሚደረግ አይመስለኝም። ስለዚህ በዚህ በኩል ያለው ነገር መጥራት ይኖርበታል።
ዶክተር ጌታቸው አሁን በትግራይ ላለው ችግር ተጠያቂ መደረግ ያለበት ጦርነቱን የጀመረውና ያንንም በአደባባይ ያመነው ህወሓት ነው የሚል እንድምታ ያላቸው ናቸው በመንግስት በኩል እየተሰጡ ያሉትና ከህግ አንጻርም ይህ እውነታ ምን ያህል አስፈልጊ ነው?
በጣም በጣም አስፈልጊ ነው። አንድም የህወሓት መንግስት ተጠያቂነቱ በተለያየ መንገድ የሚገለጽ አንደኛው ለመንግስት በፍጹም ተገዢ አይደለሁም፣ የመንግስት ትእዛዝን አልቀበልም፣ ፕሪቲ ማች ራሴን የቻልኩ መንግስት ነኝ፣ የፌደራል መንግስቱን ትእዛዝ አልቀበልም ብሎ መጀመሪያ የወሰዳቸው እርምጃዎች በከፍተኛ ሁኔታ ለጦርነቱ መጀመር ከፍተኛ አስተዋጽኦ ያደረጉ ናቸው። ያም አልፎ መንግስት ይህንን ሁሉ ታግሶ አልፎ ለነበረበት ጊዜ እና ሁኔታ ህወሓት እንደገና ወታደራዊ እርምጃ በመውሰድ ብዙዎችን መቶዎችን በመግደል የሀገሪቱን የጦር መሳሪያዎች በመስረቅ እና ለጦርነት በግልጽ በመንቀሳቀስ ውጊያ በመጀመር ያደረገው የወሰዳቸው እርምጃ ለውጭ ጥቅም ለሚመለከቱ አካላት አይ ቲንክ ግልጽ መሆን አለበት። ይህንን በእርግጥ የአሜሪካ መንግስት በመጀመሪያው አካባቢ በደንብ የተመለከተው ነው እና እንደው ትንሽ ለውጭ ዲፕሎማሲውም አስተዋጽኦ ያደረገ ለዚህመታ የአሜሪካ መንግስት በወቅቱ የነበረው ውጭ ጉዳይ ሚኒስትር ጨምሮ የውጭ ጉዳይ ከፍተኛ ኃላፊዎች ይህንን መቀበላቸው ይታወቃል እና ይሄ ትልቅ አስተዋጽኦ አድርጓል። ሶ ይሄ በደንብ ግልጽ መሆን ይኖርበታል፣ መታወቅ ይኖርበታል። ጦርነቱ ያስከተላቸውን ችግሮች በምንመለከትበት ጊዜ ይሄ በፍጹም መዘንጋት የሌለበት ጉዳይ ነው። ነገር ግን ከዛ አልፎ አሁን ያለንበት ሁኔታ አንድ ክልል ውስጥ ያለ የህግ አለመከበር ሁኔታ፣ የሰላም መደፈስ ሁኔታ መስተካከል ይኖርበታል። ይህንን ማድረግ የሚችለው የፌዴራል መንግስት ነው። ፌዴራል መንግስት በሚመቸው መብቶችን ባከበረ መንገድ ተመጣጣኝ እርምጃ እየወሰደ ህግና ስርዓት የሚከበርበትን ዜጎች በነጻነት ወጥተው የሚገቡበትን ሁኔታ መፍጠር የፌዴራል መንግስቱ ብቸኛ ኃላፊነት ነው አሁን ባለንበት። ስለዚህ ይሄ ከዛ ጋር ተያይዞ የሚነሳው ሁኔታ በዚህ መታየት ነው ያለበት እና የችግሩ ጀማሪ የችግሩ አምጪዎች የህወሓት ቡድን እንደሆነ ለዚህም ተጠያቂነት እንዳለባቸው፣ ነገር ግን ከዛ በኋላ ለተከሰቱት ደግሞ የሰላምና ህግ ማስከበር ስራዎች የፌዴራል መንግስት ኃላፊነት እንዳለበት እና ይህንን ማድረግ የህገ መንግስትም የሀገርም የህዝብም ኃላፊነት እንዳለበት መታወቅ ያለበት ይመስለኛል።
ዶክተር ጌታቸው አሰፋ በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አማጭ ስም።
አመሰግናለሁ።